የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት
በ19ና በ25 ሜትር ባንድ በየቀኑ ከምሽቱ 3 እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን አሁን ጀመረ።
ዶክተር ነቢያት ለእኔ አባቴ ሆኖ ነው የጀመረው። ሲጀምርም ጋሽዬ ነው የምለው።
ለህሙማን ያላቸው አክብሮት፣ ለስራው ያላቸው አክብሮት ሀገራችን፣ ህዝባችን፣ ተማሪዎች ትልቅ ሰው ነው ያጡት።
ግርን የምንለምነው ነቢያትን የሰጠህን አምላክ ነቢያትን የመሳሰሉ ተካልል እንለዋለን። እሱም ደግሞ ይተካልናል።
ዲያቆን ዮሴፍ ተፈሪ ታናሽ ወንድም
መጀመሪያ የተሰሙት፣ ቀጥሎ ዶክተር ዮናስ እንዳለ የሙያ ባልደረባ፣
ሲቃ በተቀላቀለበት ስሜት ያስታወሷቸው ደግሞ የቅርብ ወዳጅና ባልደረባቸው ፕሮፌሰር ጌታቸው ኃይሌ ናቸው።
ሌላም ኢትዮጵያዊ አተናል በቅርቡ
እና ስንመጣ ማንም ሰው ሊገምት እንደሚችለው የነበረኝ ልምድና ልኖርበት የተዘጋጀሁበት አገር የነበረው ልምድ በጣም የተራራቀ ነው። ትልቅ ገደል በመሀል ነበር ማለት እችላለሁኝ። እና ያንን ክፍተት የሞላልኝ ጋሻ ብይ ነው።
ከወዳጆቻቸው አንዷ ሰዓሊና መምህር ከበለች ተክለአብ
የነኝህን ኢትዮጵያውያን ስራና አስተዋጽኦ ዛሬ በክብር እንዘከራለን።
ለአንጋፋው አርቲስት፣ ለዛሬው ዘማሪ ለሙሉቀን መለሰ
የምስጋና ቀን እየተዘጋጀ ነው።
ቀን አሁን በቤተ ክርስቲያን ቢገኝም ጌታን ቢያገለግልም ድሮ ለኢትዮጵያ ሕዝብ በሙሉ ያለውን በሙሉ ኤነርጂ ተጠቅሞ የኢትዮጵያን ሕዝብ ያገለግልም ሰው ጭምር ነው።
ከአዘጋጅ ኮሚቴው አባላት መካከል ወይዘሮ ሸዋዬ ስዩም
ሙሉቀንን ጨምረን አጠር ያለ ውይይት አድርገናል።
የቤታችንም መሰናዶ አልዘነጋንም። የንጉሴ አክሊሉን ዝግጅት
የአንድ ወቅት የስፖርት ጋዜጠኛነቱ ትዛለው መሰል
በዚያ ዙሪያ የሚያነሳሳቸውን ቁም ነገሮች አሰናድቶ እየተጠባበቀ ይገኛል።
በግጥሙም ረገድ አስራደው ቤተኛችን ሆኗልና
ዛሬም በብዕሩ ይታደመናል
እና ትንሽ ግጥም ላፍ የምጥም እንዲሉ በዚያ እንነሳና
ሁሉንም መሰናዶ ጣዕም ባላቸው ዜማዎች እያዋዛን እስከ 4 ሰዓት እንዘልቃለን።
አብራችሁን ትቆዩ ዘንድ የክብር ግብዣችን ይድረሳችሁ።
ግብዣው የፕሮግራሙ አቀናባሪ ንጉሡ ታምሬንም ጨምሮ
የእኔ የአዲሱ አበበና
የእኔም ያሉላ ከበደ ነው።
የእሁድ ግንቦት 12 2010 ዓ.ም የዓለም ዜና እንዳበቃ እንመለሳለን።
እንዳትሄዱ።
የአፍሪካ ቀንድን በመታው ንፋስ የቀላቀለ ኃይለኛ ዝናም 22 ሰዎች እንደሞቱ ሌሎች ደግሞ የደረሱበት እንዳልታወቀ ተነገረ። በራስ ገዟ ሶማሌላንድ በሚገኘው አውዳል ክልል 15 ሰዎች መሞታቸውን የክልሉ ገዢ አብድራህማን አህመድ አሊ አስታውቀዋል። ይህ አሃዝ የመጀመሪያ ግኝት ሲሆን የሞቱትም ሆነ የጠፉት ሰዎች ቁጥር ከፍ ሊል እንደሚችል ገዢው አክለው ተናግረዋል። ኮንጎ ዲሞክራቲክ ሪፐብሊክ ኢኳቶር ክፍለ ሀገር ውስጥ ኢቦላ ዛሬ እሁድ አንድ ሰው መግደሉንና በዚህ ኮንጎ ውስጥ ዳግም በተከሰተው ወረርሽኝ በተለይም በኢኳቶር ክፍለ ሀገር የሞቱት ሰዎች ቁጥር 29 ደርሷል። ዲሞክራቲክ ኮንጎ ውስጥ በአሁኑ ሰዓት 4 አዲስ ሕሙማን እንደሚገኙ በቅርቡ ይፋ የሆነ የአገሪቱ ጤና ጥበቃ ሚኒስቴር መግለጫ ያመለክታል። ፕሬዚዳንት ጆሴፍ ካቢላና የካቢኔ አባሎቻቸው ትናንት ቅዳሜ ለአጣዳፊ የኢቦላ ማስወገጃ የሚውለውን በጀት ለመጨመር የተስማሙ ሲሆን ይህም አጠቃላይ በጀቱን ከ4 ሚሊዮን ዶላር በላይ ከፍ ያደርገዋል ተብሏል። ዩናይትድ ስቴትስና ቻይና ወደ ውጭ በሚልኳቸው ቀረጦች አንዱ በሌላው ሸቀጥ ላይ ከፍተኛ ቀረጥ ላለመጣል ስምምነት አደረጉ። የዩናይትድ ስቴትስ የገንዘብ ሚኒስትር ስቲቨን ምኑቺን ትናንት ቅዳሜ ፎክስ ኒውስ ለተባለው የአሜሪካ ቴሌቪዥን በሰጡት ቃል ሁለቱ የኢኮኖሚ ሀያላን አገሮች በንግዱ ዘርፍ ያለባቸውን ጉዳዮች በጠበቀ መሰረት ላይ ከስምምነት አድርሰውታል ብለዋል። ባለፈው ሳምንት እዚህ ዋሽንግተን በተካሄደው የንግድ ውይይት የተካፈለውን የቻይናውን የልዑካን ቡድን የመሩት ምክትል ጠቅላይ ሚኒስትሩ ሊዩ ሂ በበኩላቸው ሁለቱ ወገኖች ከእንግዲህ የንግድ ጦርነት አይቀሰቅሱም ብለዋል። የዩናይትድ ስቴትስና የደቡብ ኮሪያ መሪዎች በመጪው የዩናይትድ ስቴትስና የሰሜን ኮሪያ ጉባኤ ላይ ውይይት አካሄዱ። ሙን ጄኢን እና ዶናልድ ትራምፕ ለ20 ደቂቃ ባካሄዱት የስልክ ውይይት ሲንጋፖር ውስጥ በመጪው ሰኔ 5 እንደ አውሮፓ አቆጣጠር ሰኔ 12 ይካሄዳል በተባለውና ታሪካዊ ባሉት በዚህ ጉባኤ ላይ ሰሜን ኮሪያ መሰናክል እንዳትፈጥር መደረግ ባለበት ቅድመ ዝግጅት ላይ ሰፊ የሐሳብ ልውውጥ አድርገዋል። ፕሬዚዳንት ትራምፕ እና የደቡብ ኮሪያው መሪ ሙን ከነገ ወዲያ ማክሰኞ እዚህ ዋሽንግተን ውስጥ ይገናኛሉም ተብሏል። ቀደም ሲል የሰሜን ኮሪያው ፕሬዚዳንት በዚህ በመጪው የሁለቱ አገሮች ጉባኤ ላይ ጥላሸት የቀባ ንግግር ተናግረዋልም ይባላል። አንድ የሶሪያ ተቆጣጣሪ እንዳመለከተው ራሱን የእስልምና መንግስት የሚለው ቡድን ተዋጊዎች ደማስቆ አቅራቢያ ከሚገኘው የመጨረሻ ምሽጋቸው ተባረሩ። በዚህም አካባቢውን በመንግስቱ ቁጥጥር ስር ለማድረግ አይነተኛ እርምጃ ነው ተብሏል። ዋና ቢሮውን ብሪታንያ ውስጥ ያደረገው የሶሪያው የመብት አስከባሪ ኃይል በመግለጫው ተዋጊዎቹንና ቤተሰቦቻቸውን ያርሙክ ከተባለው የፍልስጤማውያን ስደተኞች መጠለያ ካምፕ የማባረሩ እርምጃ የተጀመረው ዛሬ እሁድ እንደሆነም አስታውቋል። በመጨረሻም በዛሬው የቬኔዙዌላ ምርጫ ፕሬዚዳንት ኒኮላስ ማዱሮ ለሌላ 6 በስልጣን ለመቆየት የሚያስችላቸውን ድምፅ ወደ ማግኘቱ መቃረባቸው ተገለጠ። ይሁንና ምርጫውን ተቃዋሚዎች ረግጠው የወጡ ሲሆን በበርካታ የዓለም አቀፍ ማህበረሰብ ዘንድም መኮነኑ ተሰምቷል። በአገሪቱ የኑሮ ውድነትና የመብት የምግብ እጥረት የተንሰራፋ እና ስር የሰደደም ቀውስ እንዳለ ይታወቃል። የ55 ማዱሮ ግን ወደ ድል እያመሩ ናቸው ተብሏል።
ይህ የራዲዮ መጽሔት ዝግጅት ነው።
እሁድ ግንቦት 12 2010 ዓ.ም
በራዲዮ መጽሔት የጊዜ ሰሌዳ መሠረት አሁን ሰዓቱ
ምርጥ ግጥም ነው። የሳምንቱ አገሬ ሰንፎብኛል ልቤ በስደት ተቀጣ፣ ባንደኛው ሲናፍቅ ባንደኛው እያጣ፣ ጊዜ ሲያንገላታን ያለንን ሲያስረሳን፣ ውሃውን አንቺ የቀዳሽውን አንቺው ጠጪው ብለን ከሀገር አምልጠን ጥለንሽ ኮብልለን፣ ምኑ ተቀበለን ምን እድል ገጠመን፣ ባዶ ኪስ ወዮታ ብቻ ነው ትርፋችን።
ልንገርሽ እምዬ አገር ገመናዬ፣ ሲደክም ጉልበቴ ማረፊያ ጎጆዬ፣ ፍቅሬን እህ እያልሽ ፍቅርሽን ርቄው፣ ናፍቆትሽን በጉያ በልቤ ሸሽጌው፣ ሆዴም እንዳይባባ በቂጣ ደልየው፣ ሐዘን ብስጭቱን በጥርሴ ሸፍኘው፣ እኖራለሁ ኑሮ የኑሮ ተላላ፣ በወግ ያልታመሰ በወግ ያልተቈላ።
ዛሬ በእኔ ብሶ ሁሌ ባዝናለሁ፣ ጉልበቴን ጨርሼ ሸንበቆ ሆኛለሁ፣ አጥንቴን ከስክሼ እንገዳገዳለሁ፣ ሥጋዬን ዘልዝዬ በደሜ አጠቅሳለሁ፣ ዕድሜን ጋግሬ ሳልበላው አልፋለሁ።
እናም ልንገርሽ አገሬ መመኪያዬ ክብሬ፣ ፍቅርሽን ተርቤ ናፍቆትሽን ደርቤ ሰንደቅሽን አንግቤ፣ ከአንቺ የራኩበት ቢረዝምም ጊዜያቱ አሁንም አልቀረ በአንቺ መመካቱ፣ ልቤ አንቺን መራቡ ለአንቺ መባባቱ። ያለ ፍላጎታቸው ከአገራቸው ተገፍተው ለስደት በመዳረግ
አገራቸው ኢትዮጵያን እንደ ተራቡ በስደት በተለያዩ ውጭ አገሮች ከዚህ ዓለም በሞት ለተለዩ ወገኖቻችን
መታሰቢያ ትሁንልኝ ብሎናል የፈረንሳዊ ቤተኛችን አስራደው።
እኛ ደግሞ ዕድሜ ይስጥልን ብዕሮ አይንጠፍብን እንላለን።
እሷም መጥቶ ሰላም አግኝቶ ማንም የለም የሚኖር ከቶ ጠባቂዋ አለ ከላይ
ጌቱን እናመሰግናለን። አስራዳውን ደግሞ ዛሬ አንቱ አልኩት እኔ።
አንተ ሆኗል ተራው
አንተ በሉኝ ብሎ
ያንተና ያንቱታ ነገር ከዚህ ቀደምም ሌላ ገጥሞናል። ባለፈው ፕሮግራማችን የእሱን አንተና አንቱታ ስንከራከር የነበረበትን ሳናወጣው እንዳለ ተላልፎ ነበርና ለማንኛውም
ይቅርታን ጠይቃለሁ።
በስራቸውና ለአገር ባበረከቷቸው ተግባራት ታላቅ የሚባሉ ኢትዮጵያውያን ከዚህ ዓለም በሞት ሲለዩ
አክብሮት የሞላው ዝክር ማድረጋችን የቆየ የራዲዮ መጽሔት ባህል ነው።
ይገርማል ስንቱን አጣን ግን አዲሱ። መምህራን፣ ዲፕሎማቶች፣
ሐኪሞች፣ ደራሲያን ረስንቱ።
አሁን እንኳን በቀደም ያንዱን ሐዘን ሳንወጣ ሌላው ሲከተል አስተዋልን።
ለማንኛውም ለዛሬ ያልነውን እንቀጥልና የፕሮፌሰር ነቢያት ተፈሪን እናስቀድም።
ሶስት እንግዶች አሉን።
እንደ አባት አሳድጎኛል የሚሉት ታናሽ ወንድማቸው ዲያቆን ዮሴፍ ተፈሪ፣
ተማሪያቸውም የሙያ አጋራቸውም ፕሮፌሰር ሬናስ እንዳለገዳና
የቅርብ ወዳጅና ጓደኛ ፕሮፌሰር ጌታቸው ኃይሌ ናቸው እንግዶቻችን።
ከውይይቱ በፊት አንድ ነገር ማስቀደም ወደድን።
ፕሮፌሰር ጌታቸው ኃይሌ በፕሮፌሰር ነቢያት ጸሎተ ፍትሐት ላይ ካስነበቡት መልእክታቸው
ኢትዮጵያ ፕሮፌሰር ተክለ ነቢያትን በተወለደ በሰማንያ ዓመቱ አታ በሐዘን ላይ ነችና
ኑ እግዚአብሔር ያጽናሽን በላት።
ፕሮፌሰር ነቢያት የሚታወቅባቸውን ትሩፋትን ሁሉ
እኔ የማውቀውን ያህል የሚያውቃቸውና የሚነፍቃቸው ሰው ካለ
ከቤተሰቡ ቀጥሎ የማዝነው ለዚያ ሰው ነው።
የፕሮፌሰርነት ማዕረጉን ያተረፈው ያስተማረበትን ዘመን በማስቆጠር ብቻ ሳይሆን በምርምር ችሎታውም ነው። የኢትዮጵያን ታሪክ መተረክ የሚጀምረው ሰው ሁሉ የሚያውቀውን ለመድገም ሳይሆን ሰው የማያውቀውን ለማካፈል ነው።
ሐኪሞች ከሕክምና በስተቀር ሌላ አያውቁም እያሉ በፊቱ የተዝናኑ ስንት ካህናት ትዝብት ላይ ወድቀው ይሆን እያሉ
ፕሮፌሰር ጌታቸው ኃይሌ ከባለቤታቸው ምስራቅ አማረ ጋር ብዙ ጽፈውላቸዋል። ሶስቱም እንግዶቻችን ናቸው። በአንድ ጉዳይ ላይ የምናወራ ፕሮፌሰር ጌታቸው እንደ ወዳጅና እንደ ቅርብ ጓደኛ፣ ዲያቆን ዮሴፍ ደግሞ እንደ ቤተሰብ እንደ ልጅ፣ ዶክተር እንዳለ ደግሞ
ፕሮፌሰር ዮናስ
በሙሉ በሙያ ረገድ ፕሮፌሰር ነቢያት እንዴት ነው ከሙያ አኳያ የሚታሰቡት? ከተማሪዎቻቸው ጋራ፣ ከስራ ባልደረቦቻቸው ጋራ፣ ከበሽተኞች ጋራ፣ በተለይ ከህፃናት ጋራ ይህንን በተመለከተ ታወጉን አላቸው።
ከፕሮፌሰር ጌታቸውን ጀምር።
የሚገርምህ አሉላ፣ ፕሮፌሰር ጌታቸው ፕሮፌሰር ነቢያትን እንዴት አድርገው እንደገለጿቸው በቦታው ላይ ካልነበርክ ሊገባህ አይችልም። እንደ አጋጣሚ እንደ ድልም ልበለው መሰለኝ ስለ ፕሮፌሰር ነቢያት የጻፉትን ቤተ ክርስቲያን በስርዓተ ፍትሐቱ ላይ በጸሎተ ፍትሐቱ ላይ ያነበብኩትን የነበሩ እንዳነብ ታዝዤ ብዙ ሰው የእኔ ጽሁፍ መስሎት በጣም አድንቆኛልና ያጫወትኳቸው ነበር። በጨው ደንደስ በርበሬ ተወደስ ይባላል እያልኩ ሰው አመሰገነኝ። ድንቅ ጽሁፍ ነው። ድንቅ እንደውም እሳቸውን ከማቅረብ ወረቀቱን እናንብበው ሁሉ ለማለት አስቤ ነበር። ፕሮፌሰር ተክለ ነቢያት ይሏቸዋል። እስቲ ጀምሩልን ፕሮፌሰር፣ ለምን ተክለ ነቢያት እንዳሏቸውም በጨረፍታ ገልጠውልን ስለ ፕሮፌሰር ነቢያት ከጻፉት በተጨማሪ የሚሉ ነን ይንገሩን።
አሁን እሺ፣ እግዜር ይስጥልኝ ወዳጄን ዶክተር ተክለ ነቢያትን ከእናንተ ጋር ሆኜ እንዳስታውሰው እንድዘከረው ስለ ጋበዛችሁኝ በጣም አመሰግናለሁ። ፕሮፌሰር ነቢያት፣ ነቢያት የነቢዮች ማለት ነው። የአንድ ሰው ስም ሊሆን አይችልም እና የነቢያት የተከሉት ማለት ነው። ተክለ ነቢያት ማለት እንደ ተክለ ሃይማኖት እንደ ማለት ተክለ ነቢያት ነው ስሙ። ግን በአጠር በማድረግ ሰዎች ተክለ ነቢያት ይሉታል። ዶክተር ተክለ ነቢያትን እኔ የማውቀው በሁለት መንገድ ነው። አንደኛው ዶክተር አምሳሉ አክሊሉ ጋር ጋብቾች ናቸው። ዶክተር አምሳሉ አክሊሉ የእኔ ጓደኛ ነው። በዚህ ምክንያት ኢትዮጵያ ውስጥ በነበርን ጊዜ አንዳንድ ቦታ ላይ እንገናኝ ነበረ። ግን ይህን ያህል የቅርብ ግንኙነት አልነበረንም። እዚህ ሀገር ኦሃዮ በነበረበት ጊዜ ነው ለመጀመሪያ ጊዜ የተዋወቅነው እሱንና ባለቤቱን ወይዘሮ ሽን የተገናኘኋቸው እዚያ ነው። ከዚያን ጊዜ ጀምሮ የነበረን ቅርበት እና በተለይም ደግሞ እኔ ፕሮፌሰር ተክለ ነቢያት አገኘው የነበረው ጥቅም በጣም ከፍ ያለ ነበረ። በምክር በሕክምናው በኩል ማለቴ ነው። እዚያው ባለበት ሆኖ በስልክ ስንገናኝ እግሮችህን ጣቶችን ሳብሳብ ባረክ ሳይለኝ አይጀምርም ጀምር፣ ምክንያቱም እግሮቼ ብዙ አልሰራ እያሉ ሲያስቸግሩ መጀመሪያ የሚጠይቀኝ እሱ ነው እና ለሱ መልስ ለመስጠት እንደው ለደህነቱ ብቻ ሳይሆን ለሱ መልስ ለመስጠት ስል የሚለኝን አደርግለት ነበረ ማለት እንግዲህ ጥቁሙ የሱ ማድረጌ ነው። በዚያን ጊዜ ነው ማን እንደሆነ ያወቅኩት። በተለየ ጥልቀቱ ያስተሳሰቡ የአእምሮ አንድ ነገር ደግሞ አይረሳም። ከልጅነት ጀምሮ የሚያስታውሰው ነገር መቼም አንዳንድ ጊዜ ተነጋግረን ተጫውተን እኔ የነገርኩትን እኔ ረስቼ እሱ ያስታውሰው ልዩ ፍጥረት ነበረ ዶክተር ተክለ ነቢያት።
ፕሮፌሰር ዮናስ ፕሮፌሰር ጌታቸውን ሰምተዋቸዋል። እርስዎ ደግሞ ተማሪያቸው ነበሩ፣ የሙያ አጋራቸውም ኖት እና እስኪ ከትውውቁን ጀምር።
እሺ፣ አመሰግናለሁ አሉላ። ጥቁር አንበሳ የሕክምና ትምህርት ቤት ውስጥ ያለው በፈረንጆቹ አቆጣጠር ከ1984 እስከ 1991 በፈረንጆች አቆጣጠር እዛ ነበርኩኝ። እዛ ያለው ሶስተኛ አመት ላይ የህፃናት ሕክምና ለመማር እሳቸው ክፍል ስንማር አንድ ቀን ስለ ህፃናት ህመም ትምህርት ሌክቸር ይሰጡን ነበር። አዳራሽ አለ እዛው አዳራሽ ውስጥ ከቢሮቸው አጠገብ። እዛ መጥተው ሲያስረዱን ከሰዓት በኋላ ነው፣ ያው በተዳከመ መንፈስ ነው ያለ ነው። ከዛ እሳቸው በፊዚክስ አድርገው ህጻናት ላይ የተቅማጥ በሽታን በሚመለከት ውሃ ከበዛው ተቅማጥ በሽታው ብዙ ውሃ ካለው ውሃው ካነሰ ሶሉሽን፣ ሶሉት፣ ሶልቨንት እያሉ ሶሉት ዲቫይድድ ባይ ሶልቨንት ይሄ ሲካፈል በዚህ እንዲሆናል እያሉ ከእንቅልፍ የሚያነቃ ቅድም ፕሮፌሰር እንዳሉት የአንጎላቸው ሹልነት እና ብስለት በጣም መንፈሴን ሳበው። እኔ በእርግጥ በዚያን ጊዜ እንደው ከክፍል ውስጥም አንደኛ ተማሪ አልነበርኩም፣ ግን ነገሮች የሚመስጡ ነገሮች ሲነሱ ሀሳቤን ይስበዋል እና የእሳቸው አነጋገርና ነገሮች የሚያቀርቡበት የሚመለከቱበት መንገድ ጥልቀት ያለው መንፈስን አንድ ነገር አንጎል ውስጥ እንድናደንቀው እንድናጣጥመውና ነገሩን እንድንረዳው አድርገው ነው የሚያስተምሩ። እንዲሁ ዲስኩርስ ሰጥቶ መውጣት አይደለም። አንድ ይሄ ነው። ሌላው አንድ የሆነ ጽሁፍ ትንሽ ጽሁፍ ጽፌ ነበረ ስለ ኳሊቲ ኤጁኬሽን ስለ ትምህርት ጥራት በሕክምና እሱን በሚመለከት አንድ እሳቸው ተናገሩ የሚባለውን አግኝቼ ነበረ። ምንድን ነው በደርግ ጊዜ በአንድ ወቅት የሕክምና ትምህርት በሰባት አመት ሳይሆን በሶስት አመት ውስጥ ዶክተር መፍጠር እንችላለን ልክ እንደ ቻይና አይነት ቤርፉት ዶክተር የሚባል እንዲህ አይነት ነገር ይወራ ነበር። ከዛ ፕሮፌሰር ነቢያት ተናገሩ የሚባለው ዘ ቤርፉት ዶክተር ኢዝ ኒዘር ቤርፉትድ ኖር ኤ ዶክተር እና ባዶ እግሩም አይሄድም ዶክተርም አይደለም የሚል ተናገሩ የሚባል ይሄ እንደዚህ አይነት ዊቲ ስቴትመንቶች
አስተዋይነት ባለ ባዶ እግሩ ሐኪም በሚል የተነሳውን ሀሳብ ነው እሳቸውን ዋቢ አድርገው የገለጹት።
እና የቻይናውን የነማኦን ቤርፉት ዶክተር ወረፍ ማድረጋቸው መሰለኝ። እና የሕክምና ትምህርት ረዘም ያለ ጊዜ እና ብዙ ጥረት የሚፈልግ መሆኑን ለማሳየት ይመስለኛል። እና በተለያዩ አጋጣሚዎች ነገሮችን የሚያዩበት የሚያስተውሉበት የሚመዝኑበት መንገድ በጣም ብስለት ያለው በእውነት የአእምሮ ብሩህነታቸው መንፈስ የሚስብ ነበር። እና በአጋጣሚ ሆነው ወደ ህጻናት ሕክምና የመግባት ሀሳብ አልነበረኝም እንጂ እንደ በእሳቸው ሁኔታ የሚነሽጥ ነው የእሳቸው የሚያስተምርበት ሁኔታ። ሌላው ያው በሙያቸው በእርግጥ አንድ መጽሐፍ ሳነብ ከዚህ በፊት ህጻናት በሚወለዱበት ጊዜ በተለይ ያለ ጊዜው ቀድሞ የሚወለዱ ልጆች ድሮ ሙቀት ያለበት ኢንኩቤተር ነገር ውስጥ ራቁታቸውን ነበር የሚያስቀምጧቸው። ከዛ ሙቀት ሰጧቸዋል። እዛ ፕሮፌሰር ነቢያት ናቸው በትንሽ ብርድ ልብስ ብንጠቀልላቸው ከህጻናቱ የሚወጣው የሙቀት መጠን እንዲቀንስ ማድረግ ይቻላል እና በሂሳብ በፊዚክስ እሱንም ቢሆን ሙቀት የሚተላለፈው በኮንዳክሽን በመነካካት በኮንቬክሽን በራዲየሽን ነው። ራቁታቸውን አድርገን ሙቀት በምንስ ብንሰጥ በራዲየሽን በኮንቬክሽን ነው። ግን በብርድ ልብስ ብንጀቡናቸው ብንሸፍናቸው በኮንዳክሽን የሚወጣውን ሂት መከላከል ይቻላል። ይሄ በሙያው ውስጥ ያደረጉት ትልቅ አስተዋጽኦ ነው። ምናልባት የህፃናት ሐኪሞች የበለጠ የሚያውቁት ይመስለኛል፣ ግን መጽሐፉ ላይ ተከትዬ ሬፈረንሱን ሳይ ነቢያት ታፋሪ EFARI ነቢያት ታፋሪ የሚል የተጻፈ አለ እና እሳቸው ለህክምና ሙያ ያደረጉት አስተዋጽኦ ነው። የእሳቸውን ጥናት ተከትሎ ከዛ በኋላ ህፃናት ያለ ጊዜ ሲወለድ ፕሪማቹር በርዝ ይሄ ኢንኩቤተር ውስጥ ያስቀምጧቸው በትንሽ ብርድ ልብስ መጠቅለል የተጀመረው ከእሳቸው የጥናት ውጤት ነው። ስለዚህ የህክምናን አሰራር መቀየር ያስቻለ አስተዋጽኦ አድርገዋል።
ዲያቆን ዮሴፍ ወደ እርስዎ ልምጣ። ፕሮፌሰር ጌታቸው ስለ ፕሮፌሰር ነቢያት ጸላኩት መልእክት ላይ ፕሮፌሰር ነቢያትን ማጣት አፍቃሪ ባል፣ ወዳጅ አባት፣ መካሪ ጓደኛ፣ የሀገርና የእውቀት ዓለም ቅርስ ማጣት ነው ይላሉ። በተለይ እርስዎን ወዳጅ አባት መካሪ ጓደኛ የሚለው በቅርብ ይመለከተውታል። አባትም ወንድምም ነበሩና እስቲ ግለጧቸው በእርስዎ በኩል እሳቸውን ማጣት ምን ማለት ነው? በአጠቃላይ በተለይ ደግሞ በቤት ውስጥ ባህሪያቸው ፕሮፌሰር ነቢያት ምን አይነት አባት ምን አይነት ወንድም ነበሩ?
እሺ፣ ይህንን እድል ስለሰጣቸውን እግዚአብሔር ይስጥልኝ። ማከብራቸው ምሁራንንም ይህንን እነሱ ይህንን ሲመሰክሩ መስማት ለእኔም ትልቅ ማዕረግ ነው እና እግዚአብሔር ይስጥልኝ። እና እንግዲህ እኔ ጋሽዬ ነው የምለው፣ ቤተሰቡም ሁሉም ጋሽዬ ነው የሚለው፣ ግን ለዲስከሽኑ እንዲያመች ዶክተር ነቢያት ልበለው። እና ለእኔ አባቴ ሆኖ ነው የጀመረው። ሲጀምርም በእውነት አባቴ እንዳልሆነ በኋላ ነው ከትንሽ ከፍ ካልኩ በኋላ ነው ያወቅኩት። እንደ አጋጣሚ ሆኖ የእኛ አባት በዛን ጊዜ ለአስተዳደር ለሌላ ጠቅላይ ግዛት ነው የሚባለው የዛን ጊዜ የነበረውም ስሙ ነበሩ እና አዲስ አበባ አልነበሩም። በቤት ውስጥ የነበረው አባት ሆኖ ያሳደገን እሱ ነው። ደግሞ እሱ ሁልጊዜ እንደ ቁጭቱን ይናገራል። ቢወለድ እህት ብቻ ነው ማገኘው። ቢወለድ እና በመሀል ላይ እኔ ስደርስለት በቃ ብርቅ ሆነበት። በቃ የኔ ነው አለ፣ ወሰደኝ እና እስከ ዕለተ ሞቱ ድረስ በእውነት መቼም ለአባት ሁልጊዜ ክብር ይሰጣል፣ ለወላጅ አባት በእውነት ጣዕሙን ግን ያስተማረኝ እሱ ነው እና አንዳንድ ጊዜ እንደ ሳናግረው እንደ አባቴ የሆነ ነው የምትመክረኝ ወይስ እንደ ወንድሜ ስለው ይስቃል እና ችግሬን ስለሚያቅልኝ ነው። ያን ያህል በህይወቴን ከመጀመሪያው ጀምሮ ከጥንሱ ጀምሮ ያስጀምረኝ እሱ ስለሆነ ያ ደግሞ ለእኔ ብቻ አልነበረም በእውነት ለእህቶቹም ለቤተሰቡ በአጠቃላይ ላለው ሁሉ ቤተሰብ ሁሉ አለኝታ፣ ምሰሶ፣ ሁሉን ነገር የሚተረጉምልን ከባዱን ነገር ቀላል አድርጎ የሚያሳየን የነበረ ለሁሉም ወንድም የነበረ ለሁሉም ደግሞ ደራሽ የነበረ ሰው ነው በእውነት። አጀማመሩም እሱ ገና ተማሪ ቤት በአያቱ ነበር አያታችን ነበረ ያሳደጉት እና እሳቸው የፈለጉት ለቤተ ክርስቲያን እንዲሰጥ ብለው ነበረ እና ልጁ ዳዊት ጥሩ ያነባል እና ግዴላችሁም ይህንን ለቤተ ክርስቲያን እንስጠው ብለው እሳቸው ደብቀው እሱን ያሳድጉት ነበር እና አጎታችን ነው ድንገት መጥቶ እሱ እንደው እንዲሆኑ የሚቀር ልጅ መሆን የለበትም ብሎ ሰርቆ ይዞ ተወስዶ በ12 ዓመቱ አንደኛ ክፍል አስገብቶ በ16 ነው 17 ዓመት እድሜ ሲሆነው ኮሌጅ መግባት የቻለ ሰው ነበረ እና ብዙ ለኛ የትምህርት ተስፋ ምን እንደሆነ ለቤተሰቡ ያሳየን ለእኛ እውነት የቤተሰብ ሐዋርያ የነበረ ሰው ነው። ምን እንደሆነ የትምህርት ጥቅሙን ያስረዳን ነው። ታዲያ ይህን ሁሉ በሚያደርግበት ጊዜ እንዲሆን ዓለምን ሁሉ እየጎበኘ ሲመጣ ከብዙዎች ከውጭ ዓለም ሰዎች ጋር ምሁራኖች ጋር በፍጹም ምንም ነገር ቢሆን ኢትዮጵያንና የቤተ ክርስቲያኗን መርሳት የለባቸውም ብሎ ሁልጊዜ የሚወተውተን እሱን ነበረ እና በእኔ ላይ በተለይ ያሳደረው ከፍተኛ ኢንፍሉዌንስ ቤተ ክርስቲያንም እንድገባ ያደረገኝ እሱ ነው። ቅዳሴ ያስተማረኝ እሱ ነው። መጽሐፍ ቅዱሱንም ያስተማረኝ እሱ ነው። የክህነት ማዕረግም ባይኖረው ልክ እንደ ካህን አድርጌ የማየው ወንድሜ ነው እና ወንድሜም አባቴም ካህኔም የሆነ ሰው ነበር እና ያለሱ መኖር እንግዲህ አሁን ሀብዬ ነው የሚጀምረው። ብዙ እንቆቅልሾችን የሚፈታልኝ የነበረ ሰው ነው። አሁን ቅድም በተነሳውም በዚህም በሀገራችን ጉዳይ ይሄ በምድር ላይ የተሰጠ ኃላፊነት ነው። በሰማይ አምላክህ አንድ ነው፣ በምድር ደግሞ አገርህ አንድ ናት እና ሁለቱን እንዳትለይ ሁለቱንም አንዱ እየበላቸው እያለ
ይህንን የዚህን HR 128ንም እንድገባበት የገፋፋኝ እና ግን ጸልይልኝ ስናለም ከማለት በፊት መልካሙን ውጤት ንስህን ውጤት መስማት ፈልጋለ እንዳለ እንደተመኘው መጨረሻ ውጤቱን ሰምቶ ደስ ብሎት አምላኩን አመስግኖ ነው የተሰናበተን። እና እንዲህ አይነት ነው እንግዲህ አንድ እንደው ላስታውሳችሁ የምፈልገው እቤት ውስጥ እሱ ጋር እያደግኩ እያለሁ ሀክሞ በሚመጣበት ጊዜ ልጆች ያጣ ቀን ማትረፍ ያልቻለበት ቀን ምግብም አይበላም ለሶስት ቀን ያን ያህል ነበር የሚሰማው። ምን ያህል ከዛ ከለህፃናቶች ጋር ያለው ከሚያክማቸው ልጆች ጋር ያለው ህይወት በቤት ድረስ መጥቶ አፌክት ያደረገው ነበር። ሲድኑም እንደዛው ኢቨን የኔን ጓደኛ ልጅ እንደዚህ አክሞ አድኖት ምንም ተስፋ የሌለው ገና ፕሪመቹር ሆኖ የተወለደ ልጅ ነው ተብሎ የነበረ ባህና እዚህም ከመጣም በኋላ እንዴት ነው ለመሆኑ እንዴት ነው ጥሩ ነው ትምህርቱን ይከታተላል ጤነኝ? ምክንያቱም እንደዛ ሆኖ የተረፈ ሰው በህይወቱ ላይ መከታተል ይፈልጋል፣ ማወቅ ይፈልጋል። ልጁም እንዲሁ አዲስ ይህም አይነት ተመሳሳይ ነገር ነግሮኛል። እና ይሄ ነበር ባህሪው ለማለት ነው። ስራው እንደ ስራ አይደለም የሚያየው፣ እንደ ህይወቱ አድርጎ ነበር የሚያየው። አብሮት ያን ጊዜ የደከሙ የሰሩ ሰዎች ነርሶችም እንደዚህ በአጋጣሚ ሳገኝ በቃ ሁል ጊዜ የሚያነሱት ይሄን ነበር። እና ከቤትም ሆነን ይህንን ታዘበን አለ ማለት ነው።
ያቀረብነው ምስን ዝግጅት በመሆኑ አድማጮች ቀደም ሲል እንደተጠቀሰው
ሙሉ ውይይቱን ለመስማት ከድረ ገጻችን ላይ እንድትከታተሉ እንጋብዛለን።
ኖት እንኳን ቸክ ነው ይላል ጥላሁን። ንጉሴ አክሊሉ ዝግጅት ላይ ደረስን አድማጮች፣
መስኮቱም ሊከፈት ነው።
አዲሱና ሉላ መስኮቴስ ተከፈተ። መቼም የኔ ነገር እዛና እዚህ አይደለም። የዛሬው ደግሞ እንዲህ ነው። ታዋቂው ብዕረኛ የነበረው አንጋፋው ጋዜጠኛ ሙሉጌታ ሉሌ ጸጋዬ ገብረ መድኅናሪያ በመባልም ይታወቃል። ነገሮች ውስብስብ ሲሉበትና ውሉ የጠፋባቸው ልቃቂት ሲሆኑበት ዋት ኢዝ ዘ ማተር ነገሩ ምንድን ነው ይል ነበር። ዛሬም ዋት ኢዝ ዘ ማተር ነገሩ ምንድን ነው የሚያሰኙ ብዙ ነገሮች አሉ። በስፖርቱ ላይ እናተኩር ለዛሬ። የዛሬ 58 ዓመት ኢጣሊያ ሮም ውስጥ ተካሂዶ በነበረው የኦሎምፒክ ስፖርት ውድድር አበበ ቢቂላ በባዶ እግሩ ሮጦ በማራቶን ለሀገሩና ለአፍሪካ የመጀመሪያውን የወርቅ ሜዳይ አስገኘ የሚለው ዜና ሲበሰር ኢትዮጵያውያን ሁሉ ደስታቸው ወሰን አልነበረውም። ዛሬ ደግሞ ከ58 ዓመት በኋላ አትሌት አሊ አብዶሽ የማበረታቻ መድኃኒት ወስዶ በመገኘቱ ለመጪዎቹ 4 ዓመታት ከኢንተርናሽናል ውድድሮች ታገደ ሲባል ዋት ኢዝ ዘ ማተር ነገሩ ምንድን ነው ማሰኘቱ ይቀራል? የቅዱስ ጊዮርጊስ እግር ኳስ ቡድን ብርቅዬ ልጅና የኢትዮጵያና የአፍሪካ ስፖርት አባት ይድነቃቸው ተሰማ ሸቴ የዛሬ 74 ዓመት የኢትዮጵያን ፉትቦል ፌዴሬሽን እየመሰረቱ ጎን ለጎን ደግሞ የጋብቻ ስነ ስርዓታቸውን ይፈጽሙ ነበር። የአራዳ ልጆች በአንድ ድንጋይ ሁለት ወፍን ያውቁበታል። እግር ኳስን በመጫወትና በማሰልጠን ቡድኖችን በማቋቋምና በማደራጀት ኢንተርናሽናል የፉትቦል ሕጎችን በመተርጎም በማስተማር በማስረዳትና በማሰልጠን ዳኞችን በማሰልጠንና ውድድሮችን በመምራት በአጠቃላይ የሀገሪቱን ስፖርት የበላይ ሆኖ በመምራት አንድ ይነቃቸው ተሰማ ለሀገራቸው አያሌ ተግባራትን አከናውነው በሰላም አርፈዋል። ዛሬ ግን ይህን አንድ ሰው እንኳ የሚተካ አንድ ጎበዝ ጠፍቶ የስፖርቱ አምባ እየተተራመሰ ነው። What is the matter? ምንድን ነው ነገሩ? እንዴት ነው ነገሩ? ያሰኛል። የዛሬ 50 ዓመት በ6ኛው አፍሪካ ዋንጫ፣ የዛሬ 42 ዓመት ደግሞ በ10ኛው የአፍሪካ ዋንጫ የየወቅቱ የሀገራቸው የኢትዮጵያ ብሔራዊ ቡድን ተጫዋቾች የነበሩትን የጊዮርጊሱን ፍስሐ ወልደ አማኑኤልንና የኦሜርላውን ንጉሴ ገብሬን የዛሬ እንግዶቼ አድርጊያቸዋለሁ። ነገሩ እንዴት ነው? ምንድን ነው? ፍስሐ፣
የማይመጥነን ነገር እያየሁ ነው። በጣም ደካማ የሆነ ነገር እያየሁ ነው።
የዛሬ 15 ቀን ግንቦት 26 2010 ዓ.ም በሰመራ ከተማ የኢትዮጵያ ፉትቦል ፌዴሬሽን የሥራ አስፈጻሚ ኮሚቴ አባላት ምርጫ ይካሄዳል። በለቱ ምርጫው ይካሄድ ይሆን? ተካሄዶስ ምን ውጤት ተገኘ? ከዛ ጋር አድርገን እንደገና እንመለስበታለን። ፍስሐ ወልደ አማኑኤል አመሰግናለሁ።
የማይጠገቡና የማይሰለቸውን የሙሉ ቀንን ሰውነቷ ነበር ያደመጥ ነው። እንዳዝናናችሁ ተስፋ እናደርጋለን።
እጅ በነክ ነው አፍ በነካል ብላ ሙሉ ቀንን ወደሚመለከት ዝግጅት ልናልፍ ነው አይደል?
አሁን ቀደም ሲል በቅምሻው እንደጠቀም ነው ለሙሉ ቀን መለሰ አንድ የአስተዋጽኦ ፕሮግራም እየተሰናዳ ነው።
ነገሩን ከራሱ ከሙሉ ቀን ነበርና የሰማ ነው፣ አስተባባሪዎቹንም ገለጠልን።
ለጊዜው ከኦርላንዶ ፍሎሪዳ ወይዘሮ ሸዋዬ ስዩምን አገኘንና ከራሱ ከሙሉ ቀን ጋር አዲሱ አንተ ነህ ያወያያቸው።
የዝግጅቱ ዓላማ ምን ይመስላል? ምንድን ነው?
አንድ ቀን ከሰዓት በኋላ ላይ ቤት ቁጭ ብዬ ፌስቡክ አገላብጣለሁ እና ወንድማችንን የሙሉ ቀን መለሰ ኢንተርቪው አየሁኝ ነው እና በጣም ደነገጥኩ። እንዲህ ታሞ የሚረዳው ሰው አጥቶ መቀመጡ እስከዛ ድረስ በጣም የሚገርም ነው የሚል ሀሳብ ሆነብኝና ስለዚህ ተነስተን ይህንን ሰው እንወድሃለን ማለት መቻል አለብን፣ ያልተፈለገ መስሎት መቀመጥ የለበትም ቤቱ ብዬ ከኔ ጋር አብረው ሊሰሩ የሚችሉ ሰዎችን መፈለግ ጀመርኩ። እንደዚህ ነው የተጀመረው።
ከየት ከየት አሰባሰቡ ሰዎችን?
አንድ ጓደኛዬ አለ ከዚህ በፊት ኢትዮጵያ ውስጥ ለአንድ ዘማሪ ፕሮግራም የሰራና አሁን ታምፓ የሚኖር የነበረ ማለት ነው እና በጣም ደስ አለው ማለት ነው። ሌላ ደግሞ ምህረት የሚባል እዚሁ እኛ ጋር ካምፓስ ክርስቴት ፎር ክራይስት ከኔ ጋራ ነው እና አብረን አንድ መስሪያ ቤት ነው የምንሰራው። ከዛ ቦስተን ያሉ ሁለት ልጆች ደግሞ አሉ ማለት ነው። ከሙሉ ቀን ጋር ይሄንን ስናወራ ሙሉ ቀን ደረጀን እና ሳሚ የሚባሉ ልጆች ቦስተን የሚኖሩ ልጆች አገናኘን። ከዛ በኋላ ደግሞ እኛ የምናውቃቸው የነበሩ ልጆች አረጋ ሰለሞን የሚባል ከዛም ደግሞ ክንፈ የሚባል ልጅ አለ። ክንፈም አንድ ላይ እነሱ ልጆች አሰባሰብ ማለት ነው። እነዚህ ልጆች ዋሽንግተን ዲሲ አካባቢ ነው የሚኖሩት ማለት ነው። እና ሌላም ዘማሪ አለ፣ ሌሎችም ዘማሪዎች አሉ እዛው አብረው እንትን የሚሉ ግን ዋናዎቹ ሰዎች እነዚህ ናቸው።
እናንተ ናቸው?
አዎ፣ ሶስታችን ከዚህ ሆነን የቀሩቱ ደግሞ ሁለት ከቦስተን ሁለት ደግሞ ከዋሽንግተን ዲሲ።
መቼ ነው ቀኑ ፕሮግራሙ የሚቀርበው ለህዝብ?
ጁን 2 ነው።
ጁን በፈረንጆች ጁን 2 ነው። እሺ 15 ቀን ገደማ ነው። ሙሉ ቀን ታቅ ነበር ይሄንን መቼ ነው ያወቀው? ስለዚህ ጉዳይ እንዴትስ ተመለከትከው?
እኔ መቼም በሷ ተደስቻለሁ። ነገሩን ሲነግሩኝ በጣም ተደሰትኩ። ከዚህ በፊትም ሌሎችም የጠየቁኝ ነበሩ፣ ግን ሐሳቡን ከኢትዮጵያ አንድ ልጅ አብንጭቶ ፌስቡክ ላይ ጽፎ እነዚህን የቦስተን ልጆች ያገኘ ከእነሱ ጋር ተነጋግሮ እነሱ እኔ ጋር መጡ፣ አነጋገሩኝ። ከዛ በኋላ ጎሄድ አልኳቸው። ሌላም ሰው ካገኘህ እባክህ እኛ እናቆምና ስራውን ሌሎችም ሰዎች መግባት ይችላሉ አሉኝ። በአጋጣሚ ደግሞ እነ ሸዋ ብቅ አሉና ከዛ ሁለቱን አገናኘኋቸው። በንጹህ ልብ ተነሳስተው ከእኔ ፍቅር የተነሳ ነው ይህንን የሄዱትና እንዴትም ቢልበላቸው።
በሙዚቃ ነው የምትታወቀው ይበልጥ። የዛን ቀን የዝግጅቱ ቀን ምን ለማቅረብ አስበሃል?
እኔ ሌላ ነገር አላቀርብም። መዝሙር ነው።
እሺ፣
መዝሙር አለኝ። መዝሙሮች እዘምራለሁ፣ እናገራለሁ ስለ ህይወቴም ታሪክ። በዓሉ በጣም ደማቅ ነው። ብዙ 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 ታላላቅ ዘማሪዎች አሉበት። የእሷ ባለቤት ዶክተር በቀለ እሱ ነው የሚሰብከው። በጣም አስገራሚ ጊዜ ነው የሚኖረን። ቤተ ክርስቲያኗ ታሰራን ፍሬ እግዚአብሔር ይባርከው፣ ቸርቹን ፈቅዶልን እዛ ነው ያለ ነው። እኔም እዛ ነው የሚሄደው።
ወይዘሮ ሸዋዬ ምን ምን ነው የሚቀርበው? መዝሙር ብቻ ነው?
አዎ ኦፍኮርስ መዝሙር ብቻ ነው። አሁንማ በቃ ሌላ ታሪክ ሆነ እኮ።
እዚህ ስብሰባ ላይ እርግጠኛ ነኝ ወይም እዚህ ዝግጅት ላይ እናንተ እንደምትሉት ክርስቲያኖች ብቻ ሳይሆኑ በፕሮቴስታንት እምነት ውስጥ የሌሉ ግን ሙሉቀንን የሚወዱና የሚያደንቁ ይገኛሉ ብዬ አስባለሁ። ይሄም ሆኖ ግን ቁጥሩ የተወሰነ ሊሆን ይችላል። ከሙዚቃው ዓለም የሚመጡ ምናልባት ይሄን አስባችሁበታል? ምን ያህል ከዚህ ቀደሙ ሙያው ጋር አብረው የሰሩ ምን ያህል ሰዎች ይገኛሉ? ወይስ አውቃችኋል? ጋብዛችኋል? ነግራችኋል?
ኢንቪቴሽኑ ለሁሉም ኦፕን ነው። ሰዎችን ማፕሮች ስናደርግ አሁን ሌሎችም ልጆች አሉ ቦስተን። አሁን እሱ በጣም የሚወደው ልጅ ከሙሉቀን ጋር በጣም ግንኙነት ያለው ልጅ አለ እና ብሩክ የሚባል ልጅ።
አዎ በጣም ከዚህ ቀደም አቅርበነዋል።
ብሩክ ነግረነዋል፣ ታሪኩን በሙሉ ያውቃል። መጥራት የምትፈልጋቸውን ሰዎች በሙሉ ጥራ አነጋግራን እያልኩኝ እየደጋገምኩኝ ለሱ ብዙ ነግሬዋለሁ። ሌሎች ሬዲዮ ስቴሽኖችም እንደዚህ ኢንተርቪው ስናደርግ ለሁሉም ነው ኦፕን አድርገን የምንጠራው። ሙሉቀን አሁን በቤተ ክርስቲያን ቢገኝም አሁን ጌታን ቢያገለግልም ድሮ ለሁሉም ለኢትዮጵያ ሕዝብ በሙሉ ያለውን በሙሉ ኤነርጂ ተጠቅሞ የኢትዮጵያን ሕዝብ ያገለግልም ሰው ጭምር ነው። ስለዚህ የኢትዮጵያ ሕዝብ በአንድም በሌላ በኩል እወድሃለሁ እና እግዜር ስጠለን ስለ አገልግሎትህ ሌላው ይገባል ብዬ አስባለሁ ማለት ነው።
ሙሉቀን፣ አንተ በግልህ ከዚህ ቀደም አብረህ የሰራቸው የተለያዩ ባንዶች አሉ፣ የሙዚቃ ጓዶች፣ ድምፃውያን አሉ?
በግሌ የጠሯቸው ሰዎች የሉም። አብዛኛዎቹ የሙዚቃ ተጫዋቾች ኢትዮጵያ ውስጥ ነው ያሉት። ኢትዮጵያ ውስጥ ያሉትን ያነጋገርኳቸው ስለ እኔ ምን አይነት ሀሳብ አላችሁ ልትናገሩ ፈልጋለሁ ብያቸው ብዙዎቹ እሺ ብለዋል፣ እየጠበቁኝ ነው። በሬዲዮ ወይኑ ደግሞ በቪዲዮ እንዲቀረጹ ጠይቄያቸዋለሁ። ስለ እኔ የነበረኝን በሙዚቃ ውስጥ የነበረኝን ችሎታ የነበረኝን ድካም በነጻነት እንዲያወሩ ነግሬያቸዋለሁ። ከቻል አጋጣሚው ከተገኘ ኢትዮጵያም ደግሞ ስለሚካሄድ ፕሮግራሙ በዛም ላይ እንዲገኙ ወይም ደግሞ ይህንን ሀሳብ በመቅረጽ እንዲያስተላለፉ ተነጋግረን ዘፋኞችም አሉ።
ወይዘሮ ሸዋዬ ስለ አዲስ አበባ ዝግጅት የሚያውቁት ነገር አለ? አስባቸዋል?
አዎ እኔ ነኝ ኦልሬዲ ኮንታክት ፐርሰን ሆኜ ከነሱ ጋር አውሬያለሁ።
ጥሩ ነው። ሙሉቀን የጤንነትህ ሁኔታ ምን ላይ ነው የሚገኘው? እስኪ ትንሽ ግለጥልን ለአድማጮች።
እሺ በጣም አደገኛ ሁኔታ ላይ ነው ያሉት። ምክንያቱም ለምን እንደሆነ አላውቅም፣ በዚህ ወር በጣም ብዙ ነገሮች ተቀስቅሰው ነበር። ከስኳር በሽታ የተነሳ አሁን ብዙ ኮምፕሊኬሽን አሉች አሉ። ወደ 12 መድኃኒት ወስዳለሁ። ደም ብዛት ብለው የልብ በሽታ ብለው ሰርጀሪ አድርጌያለሁ። ልቤን፣ አይኔን ሰርጀሪ አድርጌያለሁ 3 ጊዜ። የሆድ በሽታ፣ የእግር ደግሞ እግሮቼ ይቆስላሉ፣ ያብጣሉ። በጣም ብዙ 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 ችግር ነው ያለኝ። አፋጣኝ የሆነ የገንዘብ እርዳታ አስፈልጎኝ እንዳለ አውቃለሁ። ከዛ በላይ ደግሞ እግዚአብሔር ግን ደግ ነው። እግዚአብሔር ደራሽ ነው። ኢየሱስን በታላቅ ናፍቆት ነው የምናፍቀው። እሱ ራሱ ይፈውሰኛል ብዬ ሕክምናው ይቀጥላል፣ መቀጠልም አለበት። ለዛ ሁሉ ወጪ ያስፈልጋል። እንደዚህ ተብሎ ነው የተዘጋጀው።
ከዚህ ቀደም አንተም አጫውተኸኛል እንደሚያምህ ብዙ አይነት ህመሞች እንዳሉ በዊልቸር ወይም በጋሪ ላይ እንዳለህ ነግረኸኛል። ይሄ ሁሉ ሁኔታ ደግሞ አብራህ አሳልፋ በትዕግስት በሆደ ሰፊነት የምታሳምምህና የምትረዳ ባለቤትህ አለች። ለእሷ በእውነቱ ብዙ ሰው አድናቆቱን ሲገልጽ ሰማለሁ።
እኔ በጣም እንደ ሴት ሆኜ ሳስበው ባድ ነው እና በትዕግስት ሁሉንም ነገር ተቀብላ አሁንም ስማይል እያደረገች ስትኖር ስታያት ያስደንቃል። እኔ በጣም እንትን ያልኩት ሙሉ ቀን ቤቱ ሄጂ ያየሁት ጊዜ አኗኗሩን ስመለከተው ሜቢ እኔ ችግሩ እኔ ጋር ነው ያለው ብዬ አሰብኩኝ። አመለካከቴ የማውቀው ሙሉ ቀን የሳልኩት ሙሉ ቀን እና ከዛ በኋላ ሄጅ የሚኖረው ኑሮ ሳይ ደንግጫለሁ ማለት ነው። ለኢትዮጵያ ሕዝብ ትልቅ የሆኑ ለሙዚቃ ለኢትዮጵያ ሙዚቃ ትልቅ አስተዋጽኦ ያደረጉ ሰዎች እንደዚህ አይነት ቦታ ደርሰው ማየት ኢትዮጵያ ሕዝብ በሙሉ ሲሰማ ይሄንን እሱ ካለበት ሁኔታ እሱን ለማውጣት ብንተባበር ጥሩ ነው ብዬ አስባለሁ። ለምሳሌ ሞደርን የሆኑ ዊልቸሮች አሉ፣ በራሱ መንቀሳቀስ
የሆኑ
እንደገና ደግሞ ከነ ዊልቸሩ የሚገባበት አይነት መኪና ቢኖረው ገባ፣ ከዊልቸር መውረድ እንደገና ተመልሰም ዊልቸር ላይ እንትን ማለት፣ እንደሱ አይነት መኪና ልንገዛ ብንችል። ሌላው ደግሞ በጣም እንትን ያለኝ ነገር አፓርትመንት ውስጥ እንደዚህ ስለሚኖር ዞር ብሎ እንኳን የፀሐይ ብርሃን ፊቱ ላይ እንኳን ላይ የሚችልበት አትክልት ዛፍ ምናምን ላይ የሚችልበት ሁኔታ ላይ እንኳን አይደለም ያለው ማለት ነው። ላይ ተሰቅሎ ቤቱ ግርግዳና ግርግዳ አራት ግርግዳ እያየ ቀኑን ሙሉ ትውላለህ፣ ማታም ትተኛለህ፣ ቀኑን ሙሉ ትተኛለህና ህይወት ነው ብዬ ማሰብ በጣም የኢትዮጵያ ህዝብ መቼም እንኳን ይሄንን አይደለም ከዚህም በላይ ሊያደርግ የሚችል ህዝብ ነው። የኛ ህዝብ ሰው የሚወድ የኛ ህዝብ ሰው የሚያከብር እና በተለይ ያገለገለውን የሙዚቃ ሰው ምናምን በደንብ የሚያከብር ሰው እንደሆነ አውቃለሁ። እና ሁላችንም ብንተባበር እያንዳንዳችን ብዙ ማውጣት የለብንም፣ እያንዳንዳችን ትናንሽ ኮንትሪቢዩት ብናደርግ ይህንን ሰው ካለበት ሁኔታ ያለን ልንለውጠው እንችላለን። ካለበት ቤት አውጥተን መሬት የያዘ ቤት ውስጥ ይገባና ዊልቸሩን እየገፋ በረንዳው ላይ ወጥቶ ቁጭ ብሎ ውጭ የሚያይበት ሁኔታ ቢፈጠርለት።
መቼም ብዙ ሰው ለሙሉ ቀን ካለው ፍቅርና አክብሮት ይሄን ለማድረግ ወደኋላ የሚል አይመስለኝም። ምንድን ነው በሙሉ ቀን በኩል ያለው ሁኔታ የት ነው ያለው ሙሉ ቀን የሚል ጥያቄ በተደጋጋሚ እኛ ጋር ይመጣል። ምን እየሰራ ነው? ድምፁ ጠፋ። ድምፁ ጠፋ ማለት ለምን አልዘፈነም ብቻ አይደለም፣ መዝሙር ጀምሮ ሲዲ ካሴት አውጥቶ በኋላ ተቋረጠ። ቤተ ክርስቲያንም የሚሄድበት ቤተ ክርስቲያንም አይታይም እና እንዲህ አይነት ሁኔታ ውስጥ መሆኑ ራሷ መታወቁ የሚረዱ ሰዎችን ያመጣል፣ ይሰበስባል ብዬ አምናለሁ። የዚህ ፕሮግራም ዓላማ እንግዲህ ሙሉ ቀን እዚህ ሁኔታ ላይ ነው ያለው፣ በቅርቡም እሱን ለማስታወስና ለመርዳት አንድ ፕሮግራም እየተዘጋጀ ነው ብለን ህዝብ እንዲያውቀው ሙሉ ቀንም ያለበትን ሁኔታ እንዲረዳ የቀረበ ነው። ከዝግጅቱ በኋላ የዝግጅቱ ሁኔታ በተመለከተ እዛው ቦታው ላይ ለመገኘትም እንሞክራለን። ከእኛም ከዛም ደግሞ የምናገኘውን በስዕል የተደገፈ ሁሉ መረጃ ለማቅረብ እንሞክራለን። በእኔ በኩል ይህንን አጭር እንደሆን እንደማሳሰቢያ ስለሆነ በዝርዝር ግን ወይዘሮ ሸዋየር ሰሆንም ሌሎቹንም ይዘን እነዚህን ይዘን እንመለስ ይሆናል። በእኔ በኩል በጣም እግዚአብሔር ይስጥልን፣ የተሳካ ውጤት እንደምታገኙ ተስፋ አደርጋለሁ። ሙሉ ቀን ቅድም እንደተባለው የህዝብ ነው፣ የኢትዮጵያ ህዝብ ይወደዋል፣ ያከብረዋል፣ ምላሹን እንደሚሰጥ አልጠራጠርም።
አመሰግናለሁ። እኔ
በጣም እናመሰግናለን።
ተመስገን፣ እግዚአብሔር ያመስግን። ተለሟል። አዲሱ
አሜን፣ አሜን። የኢየሱስ ወታደር ነኝ፣ የኢየሱስ ወታደር ነኝ፣ እወጋለሁኝ አልሸነፍም፣ ለሰይጣን እጄን አልሰጥም፣ የዓለም አሽከርካሪ መሆን አልፈልግም፣ የከረፋ ኑሮ መኖር አልመኝ፣ ኃጢአት ማራገፊያ ወደብ አልሆንህም፣ ያለፈው ይበቃል አትነግድብኝ፣ በሰይጣን ሽምገላ አልጠመዘዝም፣ ኢየሱስ ጌታ ነው ማለቴን አልተውም።
አድማጮች፣ ቀጣዩ መሰናዶም
በሞት የተለዩ ኢትዮጵያውያንን ታሪክ በክብር የምንዘክርበት ቅንብር ነው።
በዩናይትድ ስቴትስ የአየር ኃይል በአብራሪነት ሰልጥኗል።
ዘግይቶም ከዩናይትድ ስቴትሱ የኮሎምቢያ ዩኒቨርሲቲ የጋዜጠኝነት ትምህርት ቤት ተመርቆ በዋሽንግተን ዲሲው የሃዋርድ ዩኒቨርሲቲ የጋዜጠኝነትና የኮሚኒኬሽንስ ትምህርት ቤት የሬዲዮ ቴሌቪዥንና ፊልም ትምህርቶች ጥናት ክፍል መስራች ሊቀመንበር ሆነ። የዛሬ 35 ዓመት
በቅርቡ ከዚህ ዓለም በሞት የተለየው እውቁ የጋዜጠኝነት ሙያ መምህርና የሙዚቃ ሰው ጭምር ነው ፕሮፌሰር አቢ ፎርድ።
የዕድሜውን እኩሌታ ባገለገለበትን እስካለፈበትና ባለፈው ሰኞ የመታሰቢያና የአስክሬን ስንብት በተደረገበት ስነ ስርዓት ላይ ከተገኙ የሙያ አጋሮቹ፣ የቀድሞ ተማሪዎቹና የማኅበረሰብ ወኪሎች ጥቂቱን ጋብዘን አወያይተናል።
በምሽቱ ዝግጅታችን ሕይወትና ሥራውን እንዘከራለን።
እዚህ ላይ ያሉላ አንድ ነጥብ ለማከል
ንጉሴ አክሊሉ እንዳስታወሰን ከሆነ
ተቃዋሚ የሚለው ቃል ጠላትነትን እንዳያሳይ
ተፎካካሪ ወይም ተወዳዳሪ ፓርቲ ይባል ብለው
በ1997 ዓ ም የተናገሩት ፕሮፌሰር አብይ ፎርድ ናቸውና
የእሳቸው መሆኑ እንዲገለጽላቸው ያስፈልጋል ብሎናል። በቅርበት ለምታውቁት ምናልባትም በተለያየ ደረጃ የተለያዩ አጋጣሚዎች እንዳሏችሁ ምገምተውና ለሌሎች ለማካፈል ስለምንሞክርባቸው በቅርቡ ከዚህ ዓለም በሞት የተለዩት ፕሮፌሰር አቢ ፎርድን ሕይወትና ሥራ ለመዘከር የተዘጋጀ ፕሮግራም ነው። ከብዙዎች ወዳጆቹ በሕይወት ባለበት ጊዜ እንደ መምህርም እንደ ወዳጅም አንተ እንለዋለንና የጋዜጠኝነት ባለሙያም በመሆኑ ትውውቁ ላይ እንዳደረግነው ሁሉ አንተ ብዬ ዘልቃለሁ። ለዚህ ማስታወሻ መንደርደሪያም እንዲሆነን ምናልባትም ወደኋላ የሚወስ ማስታወሻ ይኖረዋል ብዬ ገምታለሁ። ቆይቼ አስተዋውቃለሁ ማንነታችሁን። ከበደች አንችል ላስቀድም። ለፕሮፌሰር አብይ ቅርብ የሆነች አንድ ግጥም አለችሽ፣ በእሷ እንደርደር።
እሺ፣ ደስ ይለኛል። የግጥሙ ርዕስ ዝሆኖቹ የማን ናቸው ይላል። መንደርደሪያውን ብሰጥ ትንሽ ግልጽ ሊያደርገው ይችል ይሆናል። ከአንድ ከሁለት ሳምንት በፊት በፈረንጆች አቆጣጠር ከሜይ 2-6 ዋሽንግተን ዲሲ ነበርኩኝ ጋሻ ቤ ሆስፒታል በነበረበት ጊዜ እና በአንደኛው ወቅት ላይ ትንሽ እንቅልፍ ሸለብ አድርጎት በእንቅልፍ ልቡ ዝሆኖቹ የማን ናቸው ብሎ ጠየቀ። እና ሲነቃ ጋሻቤ ዝሆኖቹ እያየህ ነበር ወይ አልኩት። እሱ ሁልጊዜ እንደምታውቀው አልፎህ ነው የሚሄደው። ምን ነው ተናገርኩ እንደ አለኝ። በዛ ወቅት ጭንቅላት ውስጥ የመጣው ነገር ብዙ ጊዜ እዚህ ሀገር የቋንቋ ብስለትህን ለመለካት በምንድን ነው የምታልመው የሚሉት ጥያቄ አለ። የቋንቋ ጉድለቴን ለማውራት እስካሁን ድረስ በአማርኛ ነው የማልመው እላለሁ። እና ጋሻቢ የቋንቋ ጥረት የለውም እና ለምን በአማርኛ አለመ ብዬ ሳስብ የስነ ልቦና ጥያቄ ሆኖ ነው ያገኘሁት። እና ያንን በሚመለከት ዝሆኖቹ የማን ናቸው? ህልምህ ራእይ ሊያሳየህ የትንቢት ልብሳን ሲፈልግ ከብዝሃ ቋንቋ መሀል መርጦ ከፈረንሳይ፣ ከእንግሊዝ፣ ከጣሊያን ቃል አብልጦ ልሳንህን በአገር ወግ በአማርኛ ባረከው፣ ማንነትህን በቀረጸው፣ መሰረትህን በነደፈው። የማን ናቸው ብለህ ጠየቅ ያየሃቸውን ዝሆኖች? እነሱማ የኔ መምህር እንዳንተው ከህይወት እርከን የገዘፉ፣ ከሰው እቅፍ የተረፉ፣ ከአይን ስፋት ያለፉ፣ በዳሰሳቸው መዳፍ መጠን ባያቸው አእምሮ ተመን ልዩ ትርጉሙን ያጠፉ፣ ትሁት ሆነው ዝቅ ብለው የሰው ቀንበር የተጫኑ፣ የሰው ችግር ያመከኑ። የኔ መምህር እነሱማ ልክ እንዳንተው የዘመን ታሪክ ያቀፉ፣ የወደቀ ያላለፉ፣ ለራስ አብልጠው ያልዘበኑ፣ ሹመት ተሻምተው ያልተካኑ፣ ግዝፈታቸው አድማስ አጥፎ ክብደታቸው ሚዛን ደፍቶ በየግል የተተመኑ። እነሱማ እንዳንተው ግዙፋን ናቸው፣ እንዳንተው የህዝብ ናቸው።
ዝሆኖቹ የማን ናቸው በሚል የአንዲትን አጋጣሚ የአንዲትን ድንገት መነሻ በማድረግ ስለ ፕሮፌሰር አብይ ሕይወት ማንነት የምታውቂያቸውን ብዙ ነገሮች መልሰሽ የተመለከትሽበት ነው። እውቅ ሰዓሊና ገጣሚ እንዲሁም መምህርት ከበደችን ነው የሰማችሁት። አድማጮች፣ እንግዶችን በዚሁ ላስተዋውቅ። የፊልም ባለሙያ እንዲሁም መምህርት፣ የፕሮፌሰር አብይ ተማሪ ጭምር ሉሲ ገብረ እግዚአብሔር፣ ሌላው የፕሮፌሰር አብይ ተማሪ ዳዊት ላቀው ከአዲስ አበባ። እንግዶች የሁላችሁንም ለጊዜያቸው አመሰግናለሁ። በከበደች ግጥም እንንደርደር እንጂ የፕሮፌሰር አብይን ሕይወትና ስራ እንደየገጠመኞቻችሁ የምንመለከትበት ፕሮግራም ነው። ሉሲ፣ ወደ አንቺ በቀጥታ ልምጣና የዋሽንግተን ዲሲውን የመታሰቢያ ዝግጅት በመጠኑ መልከት እናድርግ። የግል ገጠመኞቻችሁን ከማንሳቴ በፊት እንደው ባጭሩ ምን ይመስል እንደነበረ የታዳሚውን ስብጥር በሕይወት ዘመን የነበረበትን ሁኔታ የሚመስል ነው የተመለከት ነው። እስኪ አንቺ ከታዘብሽው እንነሳ ሉሲ።
የአብይ ሽኝት እኔ ይቅርታ አብይ ነው የምለው፣ የእሱ ሽኝት በቃ ልክ እሱን መስሎ ነበረ። ማለት በቃ እሱ መሸኘት እንደሚፈልግ ተደርጎ ነው የተዘጋጀው። ሰውም ከአነጋገራቸው አብይን የሚያውቁ ሰዎች ያውቃሉ። ጄምቤ ድራምስ በጣም ይወድ ነበር፣ በዛ ነው የተሸኘው። በቃ ልብ የሚነካ ደስ የሚል የሚያስቅ የሚያስለቅስ በቃ ሁሉንም የሚያካትት አይነት ስሜቶች ነበረው እና በጣም ቆንጆ ሽኝት ነበረ።
አመሰግናለሁ ሉሲ። ከተማሪዎቹ የቅርብ ወዳጆቹ ቤተሰብ አባላት ኢትዮጵያውያን አሜሪካውያን እንደ ህይወት ዘመኑ ሁሉ በቅርበት የሚያውቁትና የሱንም ህይወት የተጋሩ የተገኙበት ነው ሉሲ እንደገለጽሽው። በአዲስ አበባም ባለፈው ሐሙስ እንዲሁ ስነ ስርዓት እንደተሰናዳ ነው የተረዳሁት። ዳዊት በስፍራው ከነበርክ የምታውቀው ካለ ከፕሮፌሰር አብይ የቅርብ ወዳጆች አንዱ ነህና እስኪ አንተም ደግሞ በመጠኑ የአዲስ አበባውን መታሰቢያ ስነ ስርዓት መልከት እንድናደርግ እርዳ ነው።
ምክንያቱም የሚያመጡ በጣም ለጉርጓዳማ የሆነ ኃይለኛ ዝናብ ከቤተክርስቲያን ጋር ያለው ሚዛን ያለው ቤተክርስቲያን ሰርቪሱ እንዲጀመር ስለጀመረ እስከ ህዋተ መሬት እስኪፈጸም ድረስ በጣም ኃይለኛ ዝናብ ነበር። በዛም ለጉርጓዳማ ዝናብ ቢሆንም አዲስ አበባ ተጨናንቃ ጎርፍ የጎርፍ ሆነ ዝልማ ምሽት ቀብር ስነ ስርዓቱን ስለማድረግ እና የሚገርም ነው። ይህንን 5 ቀን 6 ቀን ኃይለኛ ሙቀት ነበር። ልክ ዲሲ ዲሳማ ጁላይ ላይ እንዳለ አይነት ወበቅ ነበር። ትናንትና ግን ኃይለኛ ዝናብ ዘንሮ ለም ኃይለኛ ዝናብን ቢዘን አካባቢውን ወዳጆችን ቤተሰቡን እስከዘበት ቶስ ጳውሎስ ከመቃብር
አርሶ አመሰግናለሁ። አቶ ዳዊት ከበደች ወደ አንቺ ልንመለስ ነው። እንግዲህ ትውስታችሁን ቀረብ አድርገን ሀዘን በተጫነው ስሜት ሳይሆን ህይወትና ስራውን ለመዘከር ታላላቅ ስራዎችን የሰሩ ኢትዮጵያውያን በሚያልፉበት ጊዜ መለስ ብለን የምናስታውስበት ወዲሁም ደግሞ ሌሎች ከነሱም ህይወት ቁም ነገር የሚገበዩበት እንዲሆን ጭምር የምናስበው ስነ ስርዓቱ በዚያ መንፈስ ነው የተሰናዳው። እስኪ ያንቺን ትውውቅ ከፕሮፌሰር አብይ ጋር የተዋወቃችሁበትን ጊዜ ጨምረሽ ፕሮፌሰር አብይን እንዴት ታስታውሸዋለሽ? ከበደች።
እሺ፣ ጋሽ አብይን ያወቅኩት በሰመር 1990 በአውሮፓውያን አቆጣጠር ነው።
በኢትዮጵያውያን 83 እና 82 ግድም እንደማለት ነው።
እና በዛ ጊዜ ገና ወደ አሜሪካ መምጣት የነበረ ያው ብዙ ሰዎች ታሪኬን ያውቃሉ። ከሶማሌ ተመልሼ የመጣሁበት ጊዜ ነበር። ጋሻ ብይን ታወቅኩት ለት ጀምሮ እስከ መጨረሻው ድረስ ማለት ይቻላል ላለፉት 28 ዓመታት ጋሻ ብይ እዚህ ሀገር እስካለ ድረስ በየጊዜው ቢያንስ በስልክ በቀን አንድ ጊዜ እንገናኛለን በአካል ካልተገናኘ። ይሄ ማለት ደግሞ በሱ ህይወት ውስጥ ማለፍ ማለት ነው። እና ስመጣ ማንም ሰው ሊገምት እንደሚችለው የነበረኝ ልምድና ልኖርበት የተዘጋጀሁበት አገር የነበረው ልምድ በጣም የተራራቀ ነው። ትልቅ ገደል በመሀል ነበር ማለት እችላለሁኝ። እና ያንን ክፍተት የሞላልኝ ጋሻ ብይ ነው። ያለምንም ትልቅ ቃል ኪዳን ወይ ደግሞ ትልቅ ፕሮግራም እያንዳንዷን ቀን በቁም ነገሩ እየሞላ ያንን ክፍተት ሊያጠብልኝ ሞክሯል። አሁን አንድ ቦታ ደርሻለሁ ብዬ የማምን ከሆነ በሱ ድልድይነት ነው የደረስኩት ማለት ይቻላል። ጋሻቤ ይህን ሁሉ ሲያደርግ ሰው እንደ ትንሽ እያየ አይደለም። እኔ በዛን ጊዜ በልምዴም ከሱ በጣም ያነስኩ ነኝ፣ በልምዴም ያነስኩ ነኝ፣ በህይወት ዝግጅቴም በጣም ያነስኩ ነኝ። ግን ሰው ሲያቀርብ እንደ እኩያው አድርጎ የማቅረብ ስጦታ አለው። ይሄ ስጦታ ነው ብዙ አዋቂ ሰዎች ዓለም ላይ አሉ፣ ግን ብዙ ጊዜ ደግሞ የሚያውቁት ነገር በመሀል ይገባና ከሰው ጋር ያላቸውን ግንኙነት ትንሽ ያበላሽባቸዋል ይመስለኛል። ጋሻ ብይ ከስጦታዎቹ አንዱ በንጹህ ሰውን ማቅረብ ነው እና በዛ የተነሳ የፍልስፍናውንም የጥበቡንም የታሪኩንም በአጠቃላይ እሱ የሚያውቃቸውን ነገሮች ለሚወዳቸው ሰዎች ለማስተላለፍ ቅርብ ሆኖ ይገኛል። እንደዛ አይነት ሰው ነው ጋሻ ብይ ለኔ።
መልካም ከበደች፣ በትውውቅ ዘመናት ውስጥ የተለያዩ ገጠመኞችን ለሌሎች ማጋራት የምትፈልጉት የፕሮፌሰር አብይን ስብዕና ያመላክታሉ የምትሏቸውን እንዲሁ ለመመልከት እንሞክራለን። ሉሲ፣ ወደ አንቺ ልምጣ። የፊልም ባለሙያ ነሽ፣ ከፕሮፌሰር አብይ የምትጋሪው ሙያ ነው። መምህርት ነሽ፣ መምህር ነው ፕሮፌሰር አብይ፣ ይልቁንም ያንቺ መምህር እንደ ከበደች ሁሉ። እስኪ አንቺም መለስ ብለሽ ያንቺን ገጠመኞች ምናልባትም የመጀመሪያዎቹን የትውውቅ ዘመናት ጨምረሽ አካፊን።
እኔ ፊልም ስጀምር ሀዋርድ ዩኒቨርሲቲ ስመዘገብ
እውነት ለመናገር ሃወርድ በመማርበት ጊዜ አቢ ባይኖር ኖሮ እኔ ሃወርድን ወይ ጥዬ ሄድ ነበረ ወይ። እውነት ለመናገር የአቢ መኖር ነው ሪሊ ትግስቱንም እውቀቱንም ዊዝደሙንም የሰጠኝ። ብዙ ጊዜ የሄድኩኝ ኮምፕሌን አደርግ ነበረ እሱ ይሄ እንደዚህ ለምን አይሆንም ለምን እንደዚህ ይሆናል ወይም ደግሞ ስለ ቲዮሪ ፊልም ቲዮሪ ስናወራ ይሄ ዌስተርነር ዲቨሎፕ ያደረገው ቲዮሪ ለምንድን ነው ግዴታ እኛ መማር ያለው እያልኩኝ ብቻ ብዙ ጊዜ የእሱ ኦፊስ ሁሌ ለተማሪዎቹ ክፍት ነበረ እና በቃ የሄድኩኝ የምጨቀጭቀው አንደኛዋ እኔ ነበርኩ። እና ከለታት አንድ ቀን በጣም ወደው ታሪክ ምንድን ሄጄ እንደ ልማዴ ስጨቀጭቀው ዝም ብሎ አየኝ። በእንግሊዘኛ ነበረ ማወራ ዝም ብሎ አየኝ እና ከዛ ዝም አለ ከጨረስኩ በኋላ። ከዛ ምን አለኝ በእንግሊዘኛ እግዚአብሔር እንዴት ቢናደድብኝ አለ። እንደሱ ሲል ጊዜ እኔ ደነገጥኩኝ እና እንዴ አብይ ለምን እንደሱ ትላለህ ስለው አንቺን ሰጠኝ አለ። እና በዛ ሁሌ ማስታውሰው ነው። እና ከአቢ ጋር ብዙ መንገዶች ሄደናል። ብዙም ጥሩም መጥፎም ብዙ ነገር አሳልፈናል። አንፎርችነትሊ የመጨረሻ አመቶቹ ተጠፋፍተን ነበር። ግን እግዚአብሔር ይመስገን ከማረፉ በፊት ሄጄ አንድ ሁለት ሶስት ቀናቶች ከማረፉ በፊት ሄጄ አገኘሁት አናገርኩት እና እንዲያውም ይሄንን ታሪክ አስታወስኩት። አየኝና አስተማሪ እንደሆንኩኝ አቃል አይገስ እና ምን አለኝ የተማሪዎችሽን ፊልሞች የት ነው ማየት የምችለው አለኝ። እና በቃ በዛ እልክልሃለሁ ብዬ በዛ ነው የተለያየ ነው።
ይሄ ምናልባትም ከሌሎችም እንደሰማሁት ፕሮፌሰር አብይ ሲያልፍ ብዙ ስቃይ እንዳልነበረበት ሰምቻለሁ። ሌላም ምዕራፍ ሌላም ቀናት ሌላም ጊዜ እንዳለው ይመስላል። ከባንችም ቃላት ልውውጣች ውስጥ ቀጠሮ የመቀጣጠር አይነት ነው የማየው። ከሌሎችም ሰምቻለሁ። እንግዲህ በቅርብ የነበራችሁን የመጨረሻዎቹንም ቀናት እንዲሁ ታስታውሱናላችሁ። ዳዊት፣ አንተም በፕሮፌሰር አብይ የሙያ መንገድ የፊልም ባለሙያ ነህ። አጋጣሚ የተሳሰረ ይመስለኛል የተማሪነት ዘመንህና ከኢትዮጵያ ነው የመጣኸው። እስኪ አስታውሰን ያንተንም ገጠመኞች፣ እንዴት ተዋወቅ ከፕሮፌሰር አብይ ጋር፣ ምን አይነት አጋጣሚዎች ነበሩ የሙያና የህይወቱንም?
ያው እኔ በአጋጣሚ ለሆነ በረፍት ነበር ከጃማ ነበር ዛ ሜንታሪስት እና እዛ የገበዘችን ዘመድ ጎረቤት አቶ ፋንታሁን እዛ አፓርትመንት ላይ ነው የሚኖረው እና በመጣ ስለኝ ፊልም ለመማር ሆን ትንሽ ጠይቃቸው ኦኬ ራይት ፐርሰን ይ ፕሮፌሰር አብይ ያሉልህ ይኸው ሰጠኝ። በዚታ ሀዋርድ ጃማ ትምህርት ቤት የሰራውትን ፊልም አሳየሁት። ወይም ሶስት ወር ቆየሁ አሜሪካ እና ያን አስታውሳለሁ። ሉሲ ክላስ አፍሪካን ሲኒማ ክላስ ውስጥ ነበር ዶክመንትሪ እና ኦዲት አድርጋለኝ እየገባሁ እማር ነበር እና ቀን አስታውሳለሁ ኮያን ካትሲ የሚል ፊልም ኮያን ካትሲ የሚል የሚገርም ቲንግስ ዊል ካም ዊል ጌት አውት ኦፍ ባላንስ የሚል በጣም የታወቀ ኤክስፐሪመንታል ዶክመንትሪ ነው። እነሱን አሳይቶ የሚቀጥለው ሳምንት እሰይ ጻፉ ተባለ። እኔም ቸክሬት ስቴጅ ሆነ ተመልሼ አሜሪካ መጣሁ። አሁንም ድረስ ኦይቱ ግን ፕሮፌሰር ሀይሌ ገሪማ ለክፍላቸው ረፈረንስ ሆነው ልገባ የቻልኩት ተሻብይ እንግዲህ ለሀያ ዓመት ያህል እንደ
የማጠቃለያ ዜና አነባለሁ። የአፍሪካ ቀንድን በመታው ንፋስ የቀላቀለ ኃይለኛ ዝናብ 22 ሰዎች እንደሞቱ፣ ሌሎች ደግሞ የደረሱበት እንዳልታወቀ ተገለጠ። በራስ ገዟ ሶማሊላንድ በሚገኘው አብዳል ክልል 15 ሰዎች መሞታቸውን የክልሉ ገዢ አብድራህማን አህመድ አሊ አስታውቀዋል። ኮንጎ ዲሞክራቲክ ሪፐብሊክ ውስጥ ዳግመኛ ኢቦላ ተቀሰቀሰ። በተለይም ኢኳቶር ክፍለ ሀገር ውስጥ ዛሬ እሁድ አንድ ሰው መሞቱ ታውቋል። የዩናይትድ ስቴትስና የደቡብ ኮሪያ መሪዎች በመጪው የዩናይትድ ስቴትስና የሰሜን ኮሪያ ጉባኤ ላይ ውይይት አካሂደዋል። ሙን ጄኢን እና ዶናልድ ትራምፕ ለ20 ደቂቃ ነው በስልክ የተነጋገሩት። አንድ የሶሪያ ተቆጣጣሪ እንዳመለከተው ራሱን የእስልምና መንግስት የሚለው ቡድን ተዋጊዎች ደማስቆ አቅራቢያ ከሚገኘው የመጨረሻ ምሽጋቸው ተባረሩ። በዛሬው የቬኔዙዌላ ምርጫ ፕሬዚዳንት ኒኮላስ ማዱሮ ሳይቀናቸው አይቀርም ተባለ።
يا ከአሜሪካ ድምፅ ራዲዮ በ19ና በ25 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
አቀናባሪያችን ንጉሡ ታምሬ ጋር
የፕሮግራሙ አዘጋጅና አቅራቢዎች አዲሱ አበበና
አሉላ ከበደ በዚሁ እንሰናበታለን። ሰላም፣
በደህና እደሩ።